ሁለተኛው ክፍል የአንድሳት ፕሮግራማችን አሁን ይጀምራል። በባቢሌቶላ ተደርሶ በጸጋይደር ተራው የተተረጎመውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ ትረካ ክፍል 10 አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል።
በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ ባቢሌ ቶላ በእንግሊዝኛ ተጽፎ በጸጋዬ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 10 ታህሳስ 12 ቀን 1970 ዓመተ ምህረት የማንዴቦ ነፍሰ ገዳይ ስኳድ አዲስ አበባ ባለው ማዕከላዊ መስጊድ ውስጥ ዘው በማለት ጸሎት በማድረስ ላይ የነበሩ ብዙ ሰዎችን በመስረየስ አጨዱ። በወቅቱ በኢሃፓ ተገልጾ የነበረው ይህ ሁኔታ አዲስ አበባ ውስጥ ለረጅም ጊዜ የኖር በነበረ የውጭ ሰው ዘገባ ተረጋግጧል። በዘ ታይምስ ለንደን የወጣው የሰውየው ሪፖርት እንደሚከተለው ነበር። የትልቁ መስጊድ ኢማም በሽብር ስኳድ አባል ተመተው የሞቱ መስለው ወደቁና በኋላ ቀልባቸው ተመለሰ። ወታደራዊ መንግስት ይህን በሰማ ጊዜ የተሰማውን ሐዘን ለመግለጽ ጠርቷቸው አናርኪስቶች መስጊድ ላይ ጥቃት ፈጽመው ይህን ያህል ንጹሃን ሰዎች መግደላቸው በጣም አሳዛኝ አይደለምን ተባሉ። አዛውንቱ ኢማም እንዲህ ሲሉ መለሱ፣ በቀበሌያችን አናርኪስቶች የሉም፣ ያደረጋችሁት እናንተው ናችሁ። ግን ለምን? መስጊድ ውስጥ ቁርአናቸውን በእጃቸው ይዘው የቆሙ ድሆችና ተራ ሰዎች ብቻ ነበሩ። ዝናም ምህረትና እክለ በረከት እንዲሰጠን ነበር የምንጸልየው። 50 ሰዎች ገደላችሁብን፣ ለምን? መልስ ሳያገኙ ወደ ቤታቸው እንዲመለሱ ተፈቀደላቸው። ግን በማግስቱ ተወሰዱና ከዚያ በኋላ ስለሳቸው የተሰማ ነገር የለም። የማዕከላዊው ዓለም በቃኝ እስር ቤት እስረኞች የረሃብ እድማ አደረጉና ዘመዶቻቸውም ድጋፍ ሰጧቸው። ታዲያ ምላሹ ምን ሆነ? ርሸና። በታላላቅና በትናንሽ ከተሞች ከቤት ቤት ፍተሻ ተካሄደ። ውጤቱ የጅምላ ርሸና። እስር ቤቶች ካፍ እስከ ገደፋቸው ሞሉ። መፍትሄው ሌሊት ለሊት በርካታ እስረኞች እያወጡ መፍጀት። መገናኛ ብዙሃንም በተፈጸመው ግድያ እየፈነደቀ ሰለባ ሆኖ ለወደቀው ልጅም ሆነ የካቲት 15 ቀን 1970 ዓ.ም ተመረጠ ቀበሌ 13 አዲስ አበባ ውስጥ እንደተገደለው ታደለ ወልደ ጋብር የተባለ የ80 ዓመት ሽማግሌ እጄን አልሰጥም ብሎ የጸጥታ ኃይሎች ላይ ተኩስ ለመክፈት የሞከረ አደገኛና መሳሪያ የታጠቀ አናርኪስት ብለው ያቀርቡታል። በመይሶን ቃላት ደግሞ ግድያዎቹ በሚከተለው መንገድ ተገልጸዋል። ርሸና፣ እስራትና ብርበራ በኦፊሴል መካሄዳቸው የታወቀ ነው። ግን እነዚህ እርምጃዎች የተወሰዱት በለየላቸው የኢሃፓ የኢድህና የሲአይኤ ቅጥር ነፍሰ ገዳዮች ላይ ነበር። እርምጃዎቹ የተወሰዱት በመካሄድ ላይ ያለውን አብዮት በመቃወማቸው ብቻ ሳይሆን ለመቀልበስም በመሞከራቸው ነበር። አብዛኞቹ የተገደሉት በሰላም እጅ ባለመስጠታቸው ነበር። ህዝቡንና አብዮቱን ለመከላከል እንደዚያ አይነቱን እርምጃ መውሰድ አስፈላጊ ነበር። ለአምነስቲ ኢንተርናሽናል መልስ በእንግሊዝኛ ሜይ 23/1977 እንደ ፈረንጆቹ አቆጣጠር። መይቶን እንዲያውም ከደርግ ጋር ከተቆራረጠ በኋላም እንኳ ያንኑ ቅኝቱን ይዞ ቀጥሏል። መስከረም 7 ቀን 1970 ዓመተ ምህረት ከመንግስቱ ኃይለ ማርያም ጋር ለመታረቅ ገና ተስፋ ያልቆረጠው ነገደ ጎበዜ ለሞንድ ለተባለው ጋዜጣ ጥያቄ አቅራቢ በሰጠው ምላሽ ስለ ቀይ ሽብሩ የቀረቡት ዘገባዎች የዓለም አቀፍ ህብረተሰብን አመለካከት ለመመረስ ሲባል የተጋነኑ ነበሩ ብሏል። አስፈላጊ እርምጃዎች፣ የተጋነኑ ዘገባዎች፣ ኢምፔሪያሊስቶች የቀረቡ የተሳሳቱ ዘገባዎች፣ ቀይ ሽብሩ ይፋፋም እያሉ እርስ በርሳቸው የሚቃረኑ ነገሮችን መይሶንና ደርግ በሚለ ፈልፉበት ጊዜ ስለ ዓለም አቀፍ ህብረተሰብም ሆነ በጅምላ በመረሸንና በመጨፍጨፍ ፈጥ ለማሰኘት ይረባረቡበት ስለነበረው ስለ አገር ቤቱም ህብረተሰብ አስተያየት ደንታ አልነበራቸውም። በ1970 ዓመተ ምህረት ወደ መጨረሻው አካባቢ በአዲስ አበባ የጅምላ ርሸናው እያበቃ በመላ ኢትዮጵያ ባሉ የገጠር ከተሞች ግን በአፍላነት እየተጋጋመ በመምጣት ላይ ነበር። የጅምላ ግድያ ነበር የቀይ ሽብሩ ገጽታ። አንድ ትውልድ ጠርጎ ለማጥፋት ሆን ተብሎ የተነደፈ ፖሊሲ። ነጻ እርምጃ ይህ ሌላው የቀይ ሽብር ገጽታ ሲሆን ስሙ በቀጥታ እንደሚያመለክተው በነጻ የመግደል መብት በመያዝ አስፈላጊነት ሳይገቱ ተኩሶ የመፍታት መብት ማለት ነበር። ለጥፋት ማስረጃ ማቅረብ፣ ህጋዊ መንገዶችን መከተል በአብዮታውያን ገዳዮች ዘንድ እንደ ቡርዥዋ የህግ ፍጽምና ይቆጠራል። መይሶን በተግባር ላይ እንዲውል ግፊት ያደረገበት ነጻ እርምጃ የተጀመረው በመስከረም 1969 ዓመተ ምህረት ውስጥ ነበር። በዚህ ፖሊሲ መሰረት ስኳዶች አናርኪስት ነው ብለው የሚጠረጥሩትን ወይም መስሎ የተሰማቸውን ባዩበት እንዲገድሉ መብቱ ተሰጣቸው። ይኸው ፖሊሲ እንደሚፈቅደው በመንገዶች ላይ፣ በቢሮዎች፣ በፋብሪካዎች፣ የትም የት በማንኛውም ጊዜ ተኩስ ሆነ። የስኳድ አባላቱ ከጅፖቻቸው ወይም ከፔዦ መኪኖቻቸው ዱብ ዱብ ይሉና አንዱን ረሽነው ይቀጥላሉ። የሚጠየቅ ጥያቄ የለም። ሰለባ ሆኖ የወደቀው ህፃን፣ ሽማግሌ ወይ ባልቴት፣ ቄስ ወይም ደግሞ ተማሪ ሊሆን ይችላል፣ ግድ አልነበረም። ነጻ እርምጃውን የቀበሌ ስኳዶች የግል ቂም በቀልን ለመወጫ ወይም በሌላ ለማንኛውም በቂ ገንዘብ ከፍሎ ጠላቱን ለማስወገድ ለፈለገ ቅጥረኛ በመሆን ይጠቀሙበት ነበር። ኮረዳዎች ይደፈራሉ፣ ይረሸናሉ። ነጋዴዎች ይዘረፋሉ፣ ይረሸናሉ። ተቀናቃኞች ይገደላሉ። እዚያን ጊዜ የበላይነቱን ይዞ የነበረው አእምሮ ቢስነት በአንድ የለሞንድ ጋዜጠኛ በሚከተለው መልክ ቀርቧል። አንድ ፒያሳ አካባቢ የምትኖር ህመምተኛ እናት አንድ ማምሻ ላይ ያላትን አንድ ልጅ ወደ ፋርማሲ ላከችው። ወደ ቤቱ ሲመለስ ኮበሉ ከአደባባዩ ደረጃ ላይ በጥይት ራሱ ላይ ተመትቶ ሞተ። ገዳዮቹ ሬሳውን በጫማ ገልበጥ አድርገው አይተው የሟቹን እናት ይቅርታ፣ ሌላ ሰው መስሎን ነው የገደልነው አሏት። እነዚህ እንግዲህ ጨዋነት ያላቸው ገዳዮች መሆናቸው ነበር። ከነጻ እርምጃዊት ባህል ጋር የሚሄድ አልነበረም። አንድ የደርግ አባል ለተሰበሰቡ የቀበሌ መሪዎች መስከረም 24 ቀን አዲስ አበባ ውስጥ ነጻ እርምጃው ወጣቶች ላይ እንዲያተኩር የታሰበ ነው ብሎ እንደተናገረ ይታወቃል። ከፋርማሲ ሲመለስ የተገደለው ኮበልም እንደማንኛውም ሁሉ ኢላማ ለመሆን የሚፈልገውን ያሟላ ነበር። በመሰረቱ ጠቅላላው ፖሊሲ ህሊናን ከመሳት የመነጨ ከመሆኑ የተነሳ የጎንደሩ አስተዳዳሪ ነፍሰ ገዳዩ የደርግ አባል ሻለቃ መላኩ ተፈራ የልዩ ኮማንዶ አዛዥን ይጠራና በጎንደር ከተማ ለግማሽ ሰዓት ነጻ እርምጃ ብሎ ያዘው ነበር። ይህንን ትዕዛዝ ተከትለው ኮማንዶዎች ከተማ ውስጥ ሲገቡና የተተመነው ሰዓት እስኪሞላ ድረስ ያሻቸውን ማንኛውንም መንገድ ላይ ያገኙትን ይገድሉ ነበር። እንደዚህ ባሉት ጊዜያት ቤት ሰብረው የሚገቡ ቢሆንም ኑሮ የሟቹ ቁጥር የላቀ በሆነ ነበር። ሻለቃ መላኩ እርምጃውን የሚያዘው ባሰኘው ጊዜ ሲሆን የግድያው ፈንጠዝያ ለምን ያህል ጊዜ መቆየት እንዳለበትም የሚወስደው እንደፈቀደው ነበር። በወቅቱ የነበሩት አቡን ከመላኩ መቅሰፍት ይሰውራችሁ ብለው ያሳረጉት ያለ ምክንያት አልነበረም። መይሶን ይህን ፖሊሲ ከማፍቀሩ የተነሳ ከደርግ ጋር ተጣልቶ ሲለያይ ከደርግ ጥፋቶች አንዱ ከውስጡ ያሉ አድሃሪያን ነጻ እርምጃውን ለማስቆም መሞከራቸው ነበር ብሎ ይከራከር ነበር። ከቤት ቤት ፍተሻ እንደገና የዚህ እርምጃም ሐሳብ የመነጨው ከመይሶን መሪዎች አፍላቂ ምናብ ነበር። ከቀይ ሽብሩ መንገሻ ተጽፎ በፊት ከቤት ቤት ይደረግ የነበረው ፍተሻ ያን ያህል የተጠናከረና በሚገባም የተደራጀ አልነበረም። በቀይ ሽብሩ ስር ከቤት ቤት ፍተሻ አሸሽም ዞራሉ አይነት ነገር ነበር። የተፈለገው ለደንቡ ያህል የሚደረገው ፍተሻ ሳይሆን ይበልጥ ስፋት ላለው ግድያ ሽፋን እንዲሆን ነበር። ፍተሻዎቹ በዘፈቀደ የሚደረጉ ርሽናዎችን ነፃ እርምጃዎችን ያስከተሉ ነበሩ። ተጠርጣሪው ከተገኘ ይገደላል፣ ካልተገኘም ቤት ውስጥ የተገኙት በጅምላ ይገደላሉ። ቢያንስ አንድ ወይም ሁለት አይቀርም። የመጀመሪያው እኔ ነኝ ያለው ከቤት ቤት ፍተሻ መጋቢት 14 ቀን 1964 ዓ.ም ተጀምሮ 4 ቀናት ቆየ። ሌላ ደግሞ ሚያዝያ 29 ቀን መጣና 2 ቀናት ቆየ። መስከረም 30 ላይ መርካቶ የሌሊት ፍተሻ ተደርጎ የበርካታ ሰዎችን ሞት አስከተለ። ፍተሻው መጀመሩ ሲገለጽ ቡና ቤቶች በሙሉና የሲኒማ ቤት አዳራሾች ይዘጋሉ። የስኳዶችና የጸጥታ ኃይሎች መኪኖች ካልሆኑ በስተቀር ሌሎች መኪኖች መንገድ ላይ እንዲቀሳቀሱ አይፈቀድላቸው። ሰው ቤት ውስጥ እንዲቆይ የግቢ በሮችና የቤት በሮች ክፍት እንዲሆኑ ይታዘዛሉ። በፍርሃት የሚጨመድድ ጸጥታ ከተማዋ ላይ በሚረብበትና ሰው ጥሏት እንደሸሸ ወና በምትመስልበት ጊዜ ስኳዶችና የጸጥታ ሰዎች ከቤት ቤት እየተንቀሳቀሱ ግድያቸውን ይያያዙታል። የከተማይቱ መውጫዎች ሁሉ በታጠቁ ወታደሮችና እዚህም እዚያም አለሁ የምትለውን ክላንሽኮቭ አንግበው የ800 ያህል ተጠርጣሪ አናርኪስቶች የመታወቂያ ፎቶግራፎችን ይዘው ኬላዎችን በሚቆጣጠሩ የሰደድና የመኢሶን ስኳዶች ይዘጋሉ። ፍተሻው በኦፊሴል የሚታወቀው የኢሃፓ ተጠርጣሪዎችን የጦር መሳሪያን፣ የዴሞክራሲ አትሞችን፣ የኢሃፓ የመዝሙር ካሴቶችን፣ የማባሻ መኪናዎችን ወዘተ ለማግኘት ነበር። ሬዲዮው ግን በድል አድራጊነት መንፈስ ይገልጽ የነበረው በፍተሻው ወቅት የቅቤ፣ የማር፣ የማሪያ ቴሬዛ ብሮች ወዘተ መያዝን ነበር። ይህ ሁሉ ደግሞ እንደ ኢሃፓ ክዝን ተደርጎ ነበር የሚቀርበው። በሌላ አነጋገር እየተካሄደ የነበረው የጠራ የነጣ ዝርፊያ ነበር ማለት ነው። ሁሉም ነገር በቅቤ በበርበሬ በጥንታዊ የጥሬ ብር ገንዘብ ስርቆት ላይ ብቻ ተወስኖ ቀርቶ ቢሆን ኑሮ ምናልባትም ሰው ብዙም ባልገደደው ነበር። ፍተሻዎቹን አሸባሪ ያደረጋቸው በዘፈቀደ የሚደረገው ግድያ ነበር። ከቤት ላልተገኙ ልጆቻቸው ምክንያት ማቅረብ ያልቻሉ ይገደላሉ። አንድ የዲሞክራሲ እትም ከአንድ ሰው ቤት ከተገኘ ምን ያህል ሰው መገደል እንዳለበት የሚወስነው የፍተሻው ቡድን መሪ በታየው ነው። በሁሉም ሁኔታ ግን አንድ ሰው መገደሉ አይቀርም። ፍታሹ ቡድን ኮረዳዎችን ይደፍራል፣ አንዳንዶቹን ሲገር ሌሎቹን ይመራል። ቤት ውስጥ ገንዘብ ከተገኘ ባለቤቱ ላይ ነፃ እርምጃ ይወሰድና ገንዘቡ በወራሪዎቹ ይወረሳል። የሟቹ ቁጥር ከፍ ያለ ነበር። መንግስት በየቀኑ በሬዲዮ እጅ አልሰጥም ያሉ ጸረ አብዮተኞች ተደመሰሱ እያለ በማውራት በተፈጸሙት ግድያዎች ይፈነድቅ ነበር። ኢሃፓ ፍተሻ የሚካሄድበትን ዕለት ቀደም እያለ ለማወቅ ይችል ስለነበር ከቤት ቤት ይደረግ የነበረው ፍተሻ መዋቅሩን ከግምት ውጭ የሆነ ጉዳት አላደረሰበትም። ሆኖም በአሰሳው ወቅት በርካታ የኢሃፓ አባላት ተገድለዋል። በመጋቢቱ ፍተሻ የኢሃፓ አባልና የኢሰማ ሊቀመንበር የነበረው ማርቆስ አጎስ ከወታደሮች ጋር ተታኩሶ የሞተ ሲሆን የኢሃፓ ማዕከላዊ ኮሚቴ አባል የነበረው ተስፋዬ ደበሳይ በመንግስት ስኳዶች በመከበቡ ከፎቅ ህንፃ በመዝለፍ ራሱን ገድሏል። በኬላዎች ላይ የሚደረጉ ግድያዎችም በዘፈቀደ የሚካሄዱ ነበሩ። ከእንዲህ አይነቶቹ ኬላዎች አንዱ ከነበረው ከአቃቂው ኬላ ላይ ነበር። ነጋየለ፣ መላኩ ማርቆስና ዮሐንስ ብርሃኔ ከአንድ እንግሊዛዊ የዩኒቨርሲቲ መምህር ጋር የተገደሉት። መላይቱ ከተማ በነፍሰ ገዳይ ስኳዶች ተወራ ትንፍሽ ልውሽ በማትልበትና እኒሁ ስኳዶች ቢያጠፏትም ቢምሯትም ቀልባቸው በመራቸው የሚወሰንበት ሁኔታ ምናልባት በዚህ ደረጃ በሌሎች ብዙ አገሮች የማይታወቅ ይሆናል። የሆነ ሆኖ ከቤት ቤት ተተሻው ኢትዮጵያ ውስጥ የቀይ ሽብሩ ዘመቻ አካል ሆኖ በመምጣት ቁጥር የሌላቸውን ሰዎች በጭፍን ለመግደል መጠቀሚያ የሆነ አዲሱ ገበያ መርካቶ አካባቢ የሃፓ ስኳዶችና ነጋዴዎች የመንግስትን ሰው በላ ስኳዶች በሚጋተሩበት ጊዜ ተክሱ ብርቱ ይሆናል። ሆኖም የሟቹ ቁጥር በዚያ ሁኔታም ቢሆን ከፍ ያለ ቢሆን እንደፈለጉት ቢሆንም ለመግደልና ለመዝረፍ እንዳይችሉ ያደርጋቸው ነበር። መላይቱ ከተማ በነፍሰ ገዳይ ስኳዶች ተወራ ትንፍሽ ልውሽ የማትልበትና እኒው ስኳዶች ቢያጠፏትም ቢምሯትም ቀልባቸው በመራቸው የሚወሰንበት ሁኔታ ምናልባት በዚህ ደረጃ በሌሎች ብዙ አገሮች የማይታወቅ ይሆናል። የሆነው ሆኖ ከቤት ቤት ፍተሻው ኢትዮጵያ ውስጥ የቀይ ሽብሩ ዘመቻ አካል ሆኖ በመምጣት ቁጥር የሌላቸውን ሰዎች በጭፍን ለመግደል መጠቀሚያ የሆነ አዲሱ ገበያ መርካቶ አካባቢ የሃፓ ስኳዶችና ነጋዴዎች የመንግስትን ሰው በላ ስኳዶች በሚጋተሩበት ጊዜ ተክሱ ብርቱ ይሆናል። ሆኖም የሟቹ ቁጥር በዚያን ሁኔታም ቢሆን ከፍ ያለ ቢሆንም እንደፈለጉት ለመግደልና ለመዝረፍ እንዳይችሉ ያደርጋቸው ነበር። ግብረ ሰይ ወይም ቶርቸር በኢትዮጵያ ውስጥ በፖሊስ ወይም በጸጥታ ሰዎች የሚደረግ ምርመራ ለረጅም ጊዜ ከግብረ ሰይል ጋር ተወራራሽ ሆኖ ኑሯል። ጥፋቱን ወዲያውኑ የሚያም ትንሽ መቅመሱ አይቀርም። የማይቀምሱ ጥቂቶች ናቸው። ግን የግብረ ሰይልም አይነት አለው። አጤ ኃይለሥላሴ ፖለቲካ አፈንጋጮችን ወይም የተያዙ የሽምቅ ተዋጊዎችን ሚስጥር እንዲያወጡ ለማድረግ በዚሁ ዘዴ ይጠቀሙ ነበር። የተጠረጠረ ሌባ በምርመራ ጊዜ ልምጭ ይቀምሳል። ግን በፖለቲካ ምክንያት እንደታሰሩ የከፋ ግብረ ሰይል አይደርስበትም ነበር። ይህን ሁሉ ቀይ ሽብር ቀየረው። በመሰረቱ በአጠቃላይ የደርግ የግፍ አገዛዝ ነው ይህን ሁሉ የቀየረው። እያንዳንዱ ለግብረ ሰይል ይዳረጋል። ከዚህ ቁም ስቅል ለማምለጥ ያለው ድል አስቀድሞውኑ አለመያዝ ብቻ ነበር። ግብረ ሰይል የሽብሩ ዘመቻ የማይነጠል አካል ነበር። በጣም ጥቂቶች ነበሩ ለማምለጥ በእርግጥ እድለኞች የነበሩት። ሽማግሌ ወይም ወጣት ሳይባል ማንኛውም ሰው ነበር ግብረ ሰይል የሚፈጸምበት። ንጹሕ ሆነ ጥፋተኛ ለውጥ አልነበረውም። ምክንያቱም ግብረ ሰይል ፈጻሚዎቹ እስረኛውን ብለው በሚወጣላቸው ጊዜ እስረኛው ወይ ሙቷል ወይም ደግሞ ጥፋቱን እያወጣ ነው። ጥፋቱን ስላወጣም ግብረሰይ ፈጻሚዎቹን ያስቆማቸዋል ማለት አይቻልም። ጥፋትን አምኖም መደብደብ ነበረና ከጥያቄ በፊትም በኋላም አይቀርም። በሚከረፋውና በጣም በተጨናነቀው የቀበሌና የጸጥታ እስር ቤት ክፍሎች ውስጥ በመበስበስ ላይ ያለ የሰው ስጋ፣ የተቆረጡ እጅ እግሮች፣ የተመዳመዱ ጆሮዎች፣ የተፎነኑ አፍንጫዎች፣ የተመዘዙ ጥፍሮች፣ የተጎለጎሉ አይኖች፣ የተጨፈለቁ ብልቶች፣ የተበጣጠሱ የሴት ብልቶች፣ የተቃጠሉ ጀርባዎች፣ የተቃጠለ ጸጉር፣ ምኑ ቅጡ ምስክርነታቸውን እነሆ ይላሉ። እነዚህን የገዓርና የዋይታ ክፍሎች ነበር ካስትሮ እውነተኛው አብዮት ብሎ ያሞገሰው እውነተኛው ገጽታ። በልዩ ልዩ እስር ቤቶችና የቀበሌ ማቆያ ማዕከሎች የሚከተሉት የግብረ ሰይል ዘዴዎች እስረኞች ላይ ውለዋል። ግርፋት፣ ይህ አብዛኛውን ጊዜ ወፌላላ ተብሎ የሚጠራውና እንዲሁም እስረኛው ከመገረፉ በፊት ከሚታሰርበት የአስተሳሰር አይነት ተነስቶ ቁጥር 8 ወይም 6 ተብሎ የሚታወቀው ነበር። አለንጋው አኮርማጅ የሚፈጸመው አብዛኛውን ጊዜ ውስጥ እግሮች ላይ ሲሆን ጀርባም ጭምር ይደርሰዋል። በአንዳንድ ሁኔታ እስረኛው ውሃ በሞላ በርሜል ውስጥ በጭንቅላቱ ተዘቅዝቆ እንዲደፈቅ ይደረግና በዚያ ሁኔታ እንዳለ ይገረፋል። ይህ በጎንደር እስር ቤት ያለማሰለስ ለሞት ያበቃ قطعت نبر هممو يبلت اندياس سكاي جبرسايل عدراجيوچو يوست اگر قوداون بكارا إشانتا ستفونا يانن قسلون تمغرفات شوافيت اندين فرق لولت قناتي أهلي أقويتال بريلاوني تالجمو قرفاتو يسرنيون قودا في سنتات تكاون نافيكوس تريجاون نابر بره ينسن سببتال وينم شنت قسلو لاي يافس سببتال شنكالات دجمو سلتان ترزبال لو ماس مريا يمتال جبرس غاوي سيل لالك سيتوچن نالجاگردوچن مدفر يتلمد ارزاغوت نبر كتدفرو تانداندوچوم يزتن يامتن بوكا قرلاوش نبرو كاكولا لليت بوهالا سيتسرنوچ لاتياكي تطرتو كتوصلو ارزان يون جزي تريو لمدفر يميد درغ نبر منم منكوا جبرسيلو يتفسم باتشو حفرت يتسماتشو لمجلس فكارين يابايه هونوم የፋሪዎቹ እንደሚፈራረቁባቸውና ግብረሰዶም እንደሚፈጽሙባቸው ይታወቃል። ወንድስረኞችም ፍም እስኪ መስሪጋ ለብረት በፊንጢጣቸው በመስደድና በልታቸው ላይ ወይ አባለ ዘራቸው ላይ ውሃ ወይም አሽዋ የሞላበት ጠርሙስ በማንጠልጠል ግብረሰይ ይፈጽምባቸዋል። ወታደራዊ ፖሊስ ተክላይ ሰፈር ውስጥ ብልት በመጨፍለቅና በማምከን የተካኑ ነበሩ። የሴቶች አፍረተ ስጋ ረጅምና ወፍራም ዘንግ እየተሰደደበት ጠርሙስ እየተከተተበት ጠርሙሱ ወደ ውስጥ ይመጣና እዚያ ውስጥ ይሰበራል ወይም የደቀቀ የጠርሙስ ስፋጭ እየተጨመረበት በተስተሱ ይወጣል። ዘንጣላ በስለታም ካራ የክንድና የጭንን ቆዳ መገፈፈን ጥፍሮች መዞ ማውጣትን ጣቶችን በትንንሹ መከታተፍን አፍንጫና ጉንጭን በፒንሳ መቦጨቅን የብልት አካባቢ ጸጉርና ቆዳን በፒንሳ መንጨትን የሴትን የጡት ውልብልቢት መቁረጥን ጸጉርን ጀርባን ሆድን በእሳት መለብለብን ያጠቃልላል። ባንዳንድ ሁኔታዎች እጅግር መቁረጡ በተራ ያናጢ መጋዝ በመገዝገዝ የሚካሄድ ይሆንና እጅግ ዝግ ያለ ይሆን ነበር። እስረኞችን የፈላ ዘይት ውስጥ መስፈቅና ከዚያ ውስጥ ደግሞ ቀዝቃዛ ውሃ ውስጥ መጨመርም ነበር። አዳዲስ እስረኞችን ለማስፈራራትና ቆስለኞቹም አንብተው እና የጋር ቀናት አሳልፈው እንዲሞቱ ምንጊዜም ለቁስል የሚደረግ የሕክምና እንክብካቤ አልነበረም። በላይ ሰበነት አስደንጋጭ ይመስል ይሆናል ነው። ይህም ጭምር በእነዚያ ደናቁርት እንደ ሽብሩ ዘመቻ አካል ተደርጎ በስራ ላይ ውሏል። የሰው ስጋ የሚበሉት ግብረሰይ ፍጻሚዎቹ ሳይሆኑ እነሱ አስገድደው እስረኞቹን ነው የሚያስበሏቸው። መግቢያው ላይ የተጠቀሰ ነው የልጃቸውን የተከታተፈ አባለዘር እንዲበሉ የተገደዱት እናት ታሪክ አለ። ጎንደር ነው ታሪኩ የተፈጸመው። በአዲስ አበባው የጸጥታ እስር ቤት ውስጥ ብዙዎች የራሳቸውን የተከተፈ ስጋ እንዲበሉ ተገደዋል። ተገዶ መብላቱ የሰው አይነ ምድርን ይጨምራል። እንደገና ይህም በአዲስ አበባ የጸጥታ ማዕከላዊ እስር ቤትና ወታደራዊ ፖሊስ ጠቅላይ ሰፈር ውስጥ ይደረግ የነበረ ነው። እስረኞች የሰው ደም እንዲጠጡና አክታ እንዲውጡም ይደረግ ነበር። አእምሮአዊ ግብረሰይ ይህ በስፋት ስራ ላይ የዋለ ነበር። ሰውነታቸው የተዘነጣጠለ ቁስላቸው አመርቅዞ የሚከረፉት እስረኞች አዲስ መጥ እስረኞች ውስጥ ይወረወራሉ። አዲስ መጥ እስረኞች ሌሎች ላይ ግብረሰይ ሲካሄድባቸው እንዲመረከቱ ይገደዳሉ። ቀይ ሽብር በተጋጋመበት ወቅት የቀበሌ ነዋሪዎች በአጠቃላይ እንዲወጡ ይደረግና በአደባባይ የሚካሄድ ግብረ ሰይፍ እንዲያዩ ይደረጋል። ፍንክች አለል ያለ እስረኛ ወላጆች ከፊቱ ቀርበው ግብረ ሰይፍ ሲፈጸምባቸው እንዲመለከት ይገደዳል። እስረኞችን ለማደናገር የማስመሰል ርሸናዎችም ይካሄዳሉ። በዚህ የአዲስ አበባው ወታደራዊ ፖሊስ ጠቅላይ መምሪያ የተራቀቀበት ነበር። በግብረ ሰይፍ ቁምስቅላቸውን የሚያዩ ሰዎች የጣር ጩኸት ሆን ተብሎ አዲስ መጥ እስረኞች እንዲሰሙት ይደረጋል። ሌሊት ሌሊት የሚፈጸመው ግብረ ሰይፍ በጣም የከፋ ስለነበርና ርሸናዎችም አዘውትረው የሚካሄዱት በዚሁ ጊዜ ስለነበር እስረኞች እንቅልፍ አጥተው ያድራሉ። ጭካኔ ያገበራቸው ዘበኞች በሩን የከፈቱ በማስመሰል በሚፈጸመው ማታለል ስቃያቸው ይባባሳል። አንዳንድ ጊዜም መኮንኖች የስም ዝርዝር ያለው ወረቀት ይዘው ይመጡና የእስረኞቹን ስም ከጠሩ በኋላ ልንገደል ነው ብለው ያሰቡትን ትተው ይሄዳሉ። እስረኞች በተለይ የቅርብ ጓደኛሞች አንዱ በሌላው ላይ ግብረ ሰይፍ እንዲፈጽሙ ይገደዳል። የእስር ቤቶች ሁኔታ ራሱ የሚቻል አልነበረም። 4.5 ሜትር በ4.5 ሜትር ስፋት ባላት ክፍል ውስጥ ከ50 በላይ የሚሆኑ እስረኞች ጀርባ ለጀርባ ገጥመው ታምቀው በመጋደም በቂ ቦታ አይገኝም። ለመጸዳጃ አገልግሎት የምትውለው አብዛኛውን ጊዜ ሞልታ የምትፈስ ጥቂት ይዛ የምትገኝ አንዲት ትንሽ ባልዲ ናት። የክፍሏ መጠንባት፣ የሽንቱ፣ የትውከቱ፣ ግብረ ሰይፍ የተፈጸመባቸው እስረኞች ቁስል ሽታ አይጣል ነበር። ግብረ ሰይፍ የሚፈጸመው የትም ነበር። ጅጋረመኔነት ይታይባቸው የነበሩ ቦታዎች የቀበሌ አግቶ ማቆያ ማዕከሎች፣ በመይሶን ወይም በደርግ አባላት ይስተናበሩ የነበሩ ሶስተኛ ፖሊስ ጣቢያ ግቢ ውስጥ የሚገኘው የጸጥታ ዋና መስሪያ ቤት፣ የድሮው ልዕልት ፀሐይ ሆስፒታል አጠገብ፣ አዲስ አበባ የሚገኘው የወታደራዊ ጠቅላይ ፖሊስ መምሪያ ነበሩ። ግብረ ሰይፍ ፈጻሚዎቹ የጸጥታ ፖሊስ አባሎች፣ የቀበሌ ባለስልጣኖች፣ ወታደሮች፣ በተለይም በጎንደር ደግሞ ልዩ ኮማንዶዎች ነበሩ። ለዚህ አመጻ የተዳረጉት ደግሞ ከልዩ ልዩ የህብረተሰብ ክፍል የወጡ በሺዎች የሚቆጠሩ ወጣቶች፣ ሽማግሌዎች፣ ሴቶች፣ ወንዶች ነበሩ። ብዙዎች አካላዊ ጉዳቶች ደርሰውባቸዋል። ብዙዎች አእምሯቸውን ነስቷቸዋል። ብዙዎች ያበዱም ጭምር በጥይት ተገድለዋል። በደርግ አይን እብደት ከትክክለኛ ፍርድ ለማምለጥ ምክንያት አይሆንምና፣ ሆኖም ብዙዎች ተርፈዋል። አንዳንዶቹ አሁንም ከእስር ቤት ናቸው። አንዳንዶቹ ነፃ ተለቀዋል። ሌሎች ደግሞ ስደት ላይ ናቸው። ከግብረ ሰይፍ ፈጻሚዎቹ ምንም እንኳ አንዳንዶቹ የተገደሉ ሌሎች ሰላማዊ ሞት የሞቱ ቢሆኑም አሁንም እንዳሉ አሉ ማለት ይቻላል። ግብረ ሰይፍ ፈጻሚዎቹ ጥቂቶችም ፍዳት ያበሏቸው እንደነበሩት ጥቂቶች ሁሉ እነሱም ለስደት በቅተዋል። የስምንት ዓመቱ ልጅ ዋሳቸው መንግስቱ በኢሃፓ አባልነት ይጠረጠሩ የነበሩ ወንድሞቹ ያኖሯቸውን ሰነዶች ደብቀሃል በሚል ክስ ጎንደር ውስጥ ተያዘ። ዋሳቸው ታውቃለህ ብለው ችክ ያሉበትን የሰነዶቹን መደበቂያ ቦታውን ለማሳየት ባለመቻሉ በሚያሰቅቅ ሁኔታ ለቀናት ግብረ ሰይፍ ተፈጸመበትና በስቃይ ላይ እንዳለ ሞተ። አለማየሁ እድሜ 22 መኖሪያው ኮልፌ አካባቢ አዲስ አበባ የነበረ ተማሪ ሲሆን፣ ሲሳይ ዓለሙ ደግሞ እድሜው 27 መኖሪያው አሮጌው አውሮፕላን ማረፊያ አካባቢ የነበረ ሰራተኛ ነበር። ሁለቱም የተያዙት የኢህአፓ አባላት ናችሁ በመባል ነበር። በተደጋጋሚም ግብረ ሰይፍ ከተፈጸመባቸው በኋላ ሲሳይ ላይ ቤንዚን ተርከፍክፎ እሳት ተለኮሰበትና ወዲያውኑ ተቃጥሎ ሞተ። የዓለማየሁ ስቃይ ግን ተራዘመበት። ጠቅላላ ልብሱን እንዲያወልቅ ከተደረገ በኋላ እርቃን ስጋው ላይ ቤንዚን እንዲርከፈከፍበት ተደረገና በእሳት ጋየ። ለተቃጠለው አካሉ ምንም ሕክምና ሳይደረግለት ሰትቶ ከጥቂት ቀናት በኋላ ሞተ። ባህር ዳር برانی کیدانی تباله ادمیم های عمست آمد یه نبره لک اندسی سای با بینسین تقاتلو متوال منوری آن ایرا کبابی عدی سببا ادمیم های حولت یه نبره هیروت با سکاکی هونیتا گبرسیل تفلسمو بادان ሁለቱ ጥጦቻ ትንሽ በትንሽ ከተቆራረጡ በኋላ ፍም የመሰለ የጋለ ብረት በብልቷ ተሰዶባት ሙታለች። ሐሰኑ አልቃሲም ጎንደር እስር ቤት ውስጥ ግብረሰይ ሲፈጸምበት ሙቶ የተዘነጣጠለ ሬሳው ለትርኢት እንዲታይ አውራ ጎዳና ላይ ተወረወረና 10 ዓመት ያልሞላው ትንሽ ወንድሙ የወንድሙን ሬሳ በተመለከተ ጊዜ ጩኸቱን ለቀቀው። የመንግስት ስኳዶች ለሞተ አናርኪስት ማልቀስ ከልክል መሆኑን የሚያዘውን ትዕዛዝ ጣሰ በሚል ወዲያውኑ ተኩሰው ገደሉት። እድሜው 25 ዓመት የነበረ ኃይሉ አስፋው የተባለ ተማሪ በግብረሰይ ባለሟሎች ክፉኛ ተደብድቦ ሕክምና ባለማግኘት በደረሰበት ቁስል ለሞት በቅቷል። እድሜዋ 25 ዓመት መኖሪያዋ ዳባት የነበረ እታገኝ ብርሃኑ የአምስት ወር ነፍሰ ጡር ነበረች ስትያዝ። ግብረሰይ ተፈጽሞባት ከመገደሏና አውራ ጎዳና ላይ ከመጣሏ በፊት በእርግጥ ሕይወት ነበራት ብሎ ለመናገር አያስደፍርም ነበር። ከእሷ ሬሳ ጋር ፈንቱ ገላው የተባለ የሌላ እስረኛ የተቆራረጠ ሬሳ አብሮ ለትርኢት ቀርቧል። ጎንደር ውስጥ መምህር የነበረው የ34 ዓመቱ ዮናስ አዲሱ ለዘብ ያለ የፖለቲካ አመለካከት ነበረው። ታዲያ ተያዘና የኢሃፓ ከፍተኛ መሪ ነህ በሚል ተከሰሰ። ለሳምንታት ስሞች መዋቅርና የመደበቂያ ቦታዎች እንዲያወጣ ግብረሰይ ተፈጸመበት፣ ግን ሊያወጣ አልቻለም። በኋላም ከወገቡ በታች ሽባ ሆኖ ከተለያዩ የህመም መንስኤዎች ይሰቃይ ጀመር። ባለስልጣኖች ለሽልማት የሚያበቃውን ዋናውን ይዘናል ብለው አስበው ነበርና ወደ ሆስፒታል ወሰዱት። እዚያም እጆቹና እግሮቹ ካልጋው ጋር ተጠፍረው ሕክምና ተደረገለት። ቆየት ብሎም ሌላ እስረኛ ዮናስ የኢሃፓ ከፍተኛ አመራር እንዳልነበረ የጸጥታ ሰዎቹን ሊያሳምናቸው ቻለ። ጥቅምት 1969 ዓ.ም ዮናስ ከሆስፒታል በቃሬዛ እንዲወጣ ተደርጎ መቃብር ውስጥ ተወረወረ። በሕይወታቸው ከተቀበሩት ጥቂት የሽብር ሰለባዎችም አንዱ ሆነ። ኢብራሂም ዘለቀ፣ ሐሰን መሐመድ፣ አሰፋ ጀማነ፣ ሞገስ በላይ፣ ታደሰ አያሌው፣ ሰርጎ ሙሄ፣ ሽታሁን እስጢፋኖስ፣ መላኩ ወልደ ትንሣኤ፣ ግብረ ጻድቃን ኃይሌና ቁጥር የሌላቸው ሌሎች አረመኔያዊ ግብረሰይል ተፈጽሞባቸው ተረሽነዋል። ዮሴፍ አዳነ አከርካሪ አጥንቱ በግብረሰይል ከተሰበረ በኋላ አያሌ የቁም ስቅል ተቀብሎ መዳረሻው እንደጠፋው እንደ ፍቅሬ ዘርጋው እሱም የት እንደደረሰ የሚያውቅ የለም። ዳብታሙ አንዳርጋቸውና እንደ አልማዝ ታደሰ ያሉ ልጃገረዶች እጅግ ጭካኔ በተመላበት ግብረሰይል ከተፈዳዩ በኋላ ሞት ገላግሏቸዋል። ሽብሩ በመንግስቱ ያመጣ አውታራትና በስኳዶች ውስጥ ታምቆ የነበረውን ጭካኔና ወሬነት እንዳለ በአደባባይ እንዲወጣ አደረገው። ለትርኢት ተብሎ ሬሳዎች አውራ ጎዳና ላይ ሲወረወሩ የግብረሰይል ፈጻሚዎቹን አውሬነት ማየት ይቻል ነበር። ይኸው አሰቃቂ ግብረሰይል አሁንም በህዝባዊ ዲሞክራሲያዊ መንግስት እስር ቤቶች ውስጥ እየቀጠለ ነው። የሬሳ ትርኢት። ይህ የቀይ ሽብር የብቻው የሆነ የራሱ ፈጠራ ነበር። ሐሳቡ ከሶቪየቶችና ከምስራቅ ጀርመን አማካሪዎች የመጣ ነው የሚሉ አሉ። ለሁሉም ግን መንግስቱ ያን ተቀብሎ ስራ ላይ መዋሉ ራሱ አረመኔነት ነው። እስር ቤት ውስጥ የሞቱ፣ ግብረሰይል ሲፈጸምባቸው የሞቱ፣ በነጻ እርምጃ የሞቱ ሰዎች በደም የተበከሉና ዝንጥልጥላቸው የወጣ ሬሳዎች በመስቀለኛ መንገዶች ላይ፣ በዋና አውራ ጎዳናዎች ላይ፣ ቤቶች አጠገብ ይጣሉና ለአንድ ቀን ትርኢት ሆነው ይታያሉ። ማንም ወላጅ የዘመዱን የልጁን ሬሳ ማንሳት አይችልም። ማንም ሰው ማልቀስ አይችልም። እንዲያውም የቀበሌ ነዋሪዎች እንዲሰበሰቡ ተደርጎ እንዲህ ይያሉ መስፈን ይገደዳሉ። አቤት አቤት ደስ ማለቱ ያናርኪስት ደም ሲፈስ ማየቱ። በሌላ ጊዜ ደግሞ መይሶን ያሰለጠናቸው ወጣቶች ከትርኢቱ ቦታ እንዲመጡ ይደረግና ከላይ የተጠቀሰውን ወይም እሱን መሰል ዘፈን እንዲዘፍኑ ይደረጋል። ሬሳ ለትርኢት ይቀርብ የነበረበት ምክንያት ህዝቡን ቀልብ ለመግፈፍ ውርደት ለማልበስና ምንም መፈናፈን የማይቻል ደካማ አድርጎ ራሱን እንዲመለከት መንግስትን ሀያልነት ደግሞ አግኖ እንዲያይ ለማድረግ ነበር። በርካታ ወላጆች ልጆቻቸውን ከአውራ ጎዳና ላይ ወድቀው ተበጣጥሰውና ሞተው በማየት አእምሯቸውን ስተው እብዶች ሆነዋል። ለሞቱት ሊያለቅሱም ሆነ ሬሳቸውን ሊቀብሩ ባለመቻላቸው ከባድ ሀዘን ውስጥ ወድቀዋል። ተገድለው መንገድ ላይ ተጥለው ይሆናል በሚል ወገኖቻቸውን ፍለጋ ከቀበሌ ወደ ቀበሌ በመኳተን ወላጆች ክፉኛ ተሰቃይተዋል። ይበልጥ አስደንጋጭ እንዲሆን ሬሳዎች ሆን ተብሎም ይበጣጠሱ ነበር። አንዳንዶቹ አንገታቸው፣ ሌሎች ደግሞ እጅ እግራቸው ይቆረጣል። በአንዳንድ ሁኔታዎች የተቆረጡ እጆች ከግንባር ላይ በምስማር ይቸነከራሉ። አብዛኛው ሁኔታ አናርኪስት ነበርኩ ወይም ቀይ ሽብሩ ይፋፋም የሚል መልእክት ያለው ጽሑፍ ሬሳዎቹ ላይ ይቸነከራል። ውሾችም ተገድለው እኔም አናርኪስት ነበርኩ የሚል መልእክት የያዘ ጽሑፍ ለማሾፊያ ተቸንክሮባቸው በሰው ሬሳ አጠገብ ይጣላሉ። ማታ ማታ የማዘጋጃ ቤት መኪኖች ሬሳዎችን ሰብስበው በማይታወቅ የጅምላ መቃብር ውስጥ ይደፏቸዋል። የተበጣጠሰ ሬሳን ለትርኢት ማቅረብ የአረመኔያዊ ሽብር አንዱ አጸያፊ ገጽታው ሲሆን፣ ግልጽ በሆነ መንገድ የመንግስቱ ኃይለ ማርያምን አምባገነናዊ መንግስትና የመይሶን ባልደረቦቹን ኢሰብአዊና አረመኔያዊ ባህሪ አመልክቷል። የሬሳ ሽያጭ ከመስከረም 1968 ዓ.ም ጀምሮ ምኒልክ ሆስፒታል ውስጥ አዲስ አበባ በሽብሩ የወደቁ ሰዎች ሬሳ ላይ በላዩ ይቆለል ነበር። የተጨነቁ ወላጆች የልጆቻቸውን ሬሳ ከቁልል ውስጥ ለመፈለግ ከውጭው በር ይሰለፋሉ። ተለይቶ የታወቀውን ሰው ሬሳ ለማውጣት ቁልሉን ለሚያወርዱ አዲስ የሥራ መስክ ተከፍቶ ነበር። ማንም ሰው የሚፈልገውን ሬሳ በነጻ አይወስድምና ገዳዮቹ መንግስት ጥይቱን በነጻ ያገኘዋል የሚል አባባል ነበራቸው። የሚፈልገውን ሬሳ ከእጁ ለማስበገባት የሚፈልግ ሰው የጥይት ዋጋ እየተባለ የታወቀውን መክፈል ይገደዳል። የተቆረጠ ዋጋ አልነበረም፣ ግን በአጠቃላይ ክፍያው የሚያሰላው ሬሳውን በበሳሳው የጥይት መጠን ነበር። እድለኛ አባት ልጁ ባንዲት ጥይት የሞተችበት ነበር። በጸሐፊው በኩል የሚያስነውር ቀልዱስ ለመግባት ሳይሆን ወላጆች በእውነቱ ይሰማቸው የነበረውን ለመግለጽ ነው። ምንም እንኳ የሬሳ ሽያጩን ሐሳብ ያቀረበው ባይታወቅም እንኳ ፈጠን ያለ ገቢ ያመጣ የንግድ ሥራ ነበር። ውሎ አድሮ ወላጆች መክፈል እምቢ ሲሉና ብዙዎች የገደላችኋቸው እናንተው ናችሁ ብሏቸው አሉ፣ ሬሳ ለትርኢት ማቅረብ ሰፋ ያለ ትኩረት እየሳበ ሲመጣ ሽያጩ ቀነሰ። አጋልጥ ተጋለጥ። የሶቪየት ሰበካ ሀገሮች የሽብር ጠበብት በብዛት ኢትዮጵያ ውስጥ ከገቡ በኋላ የማጋለጡ ተግባር የቀይ ሽብሩ አይነተኛ ገጽታ መሆኑን አጋጣሚ አልነበረም። በቀይ ሽብሩ ወቅት የሚከተሉት መልኮች ነበሩት። አንድ፣ ራስን ማጋለጥ። ይህ በእስር ቤት ውስጥ ግብረ ሰይል በሚፈጸምበት ወቅት ወይም ህዝብ በተሰበሰበበት የሚደረግ ነበር። የተያዙ ተጠርጣሪዎች በልዩ ልዩ ወንጀሎች ይከሰሱና የኢሃፓ አባል ወይም መሪ መሆናቸውን እንዲያጋልጡ ይጠየቃሉ። ተጋልጠሃልና ራስክን አጋልጠህ ከሞት ብትተርፍ ይሻልሃል የሚል ነበር የተለመደ ማግባቢያቸው። ቀደም ሲል ያስለፈለፏቸውን የተረቱ እስረኞች ወይም ከኢሃፓ ተገንጥለው ወደ ደርግ የገቡ አንጃዎችን ያመጡና ያጋልጥ ዘንድ እንዲያግባቡት ያደርጋሉ። የዚህ ሁሉ መሳት ግን ከግብረ ሰይሉ የዳኑ መስሏቸው ራሳቸውን ያጋለጡ በኋላ በግብረ ሰይል መስቀያታቸውና እንዲያውም መረሸናቸው ነበር። በህዝባዊ ስብሰባዎች የተሰበሰበ ህዝብ በሰደድና በመይሶን በታጠቁ ቡድኖች ተከቦ የደርግ ወይም የመይሶን ካድሬ እየተነሳ ሰው ራሱን እንዲያጋልጥ ለረጅም ጊዜ ይደነፋበታል። ከማጋለጥ የተቆጠቡ ሞት እንደሚጠብቃቸው እየተገለጸ ይዛትባቸዋል። ራስህን ካጋለጥክ ግን በኋላ ከተጋለጥክ ወይ ስምህ አብሮ በያዝነው ዝርዝሩ ላይ ከተገኘ ንጻህ ምጃ ይወሰድብሃል ይባላል። ካድሬዎቹ የኢሃፓ አባላትና ደጋፊዎች ወይም ዴሞክራሲያን አንድ ጊዜ እንኳ ያነበቡትን ሰዎች ዝርዝር ያላቸው በማስመሰል ያሞኛሉ። ሰውም ደንግጦና ግራ ተጋብቶ ራሱን ያጋልጣል። ዴሞክራሲያ አንድ ጊዜ አንብቤያለሁ። የኢሃፓ ደጋፊ ነው ብዬ ጠርጥሬያለሁ፣ ግን ምንም አላልኩም። ካናፕቲስት ጋር ተነጋግሬያለሁ፣ ወዘተ ወዘተ። እነዚያ ራሳቸውን ያጋለጡ ተይዘው በፍጥነት ይወሰዳሉ። በአንድ ቀን ብቻ በግንቦት 1970 ዓ.ም ተመረጠ ጎንደርና ጥቂት ሌሎች ክፍለ ሀገር ከተሞች ውስጥ 6000 ሰዎች ራሳቸውን አጋልጠዋል። ሁለት ሌሎችን ማጋለጥ። አንድ እስረኛ የሚያውቃቸውን የሌሎች አናርኪስት ስሞች እስኪሰጥ ድረስ ግብረ ሰይል ይፈጸምበታል። ብዙዎቹ አስተቃቂውን ግብረ ሰይል መቻል ያቃታቸው ሌሎችን ያጋልጣሉ። ከራሳቸው መከራ ለመላቀቅ ዝም ብለው እውቂያ ይሰጣሉ። በሌሎች በመጋለጣቸው የተነሳ የተያዙ ሰዎች ግብረ ሰይል ይፈጽሙባቸዋል። ሌሎችን እንዲያጋልጡ ይገደዳሉ። እንዲያ እያለ ዙሪያ ጥምጥም ውስጥ ይሽከረከራል። ሌሎች የማጋለጥ ተግባር በቀበሌዎች፣ በፋብሪካዎች ወዘተ የህዝብ የማጋለጥ ስብሰባዎችም ይካሄዳል። ህዝቡ አናርኪስቶችን እንዲያጋልጥ ይታዘዛል፣ ይገፋፋል። ልጆች ወላጆቻቸውን እንዲወነጅሉ ተደርገዋል። አንዳንዶች የግል ጠላቶቻቸውን በንግድ ወይ በፍቅር ጉዳይ ወደረኛ የሆኗቸውን ለማጋለጥ ሁኔታውን ተጠቅመውበታል። ከዚህም የተነሳ ቁጥር የሌላቸው ከያፓ ጋር ምንም ግንኙነት እንዲህ አይነቱ ወጥመድ እየተጠመደባቸው ተመተዋል። በህዝብ ውስጥ የፍርሃትና የእርስ በርስ መጠራጠር መንፈስ ረበበ። ማንም ማንንም ሊያምን አልቻለም። ወጣቱ ልጅ እናቱን ሊያጋልጥ ይችላል። ሰራተኛዋ ቀጣሪዎቿን ልትወነጅል ትችላለች። ምርጫው ከባድ መጨነቅ መጠበብ የነበረበት ነበር። ራስህን ካላጋለጥክ ሌላው ያጋልጥሃል። ሌሎችን ካላጋለጥክ ግብረ ሰይል ወይም ሞት ይጠብቅሃል። ተጨማሪው ችግር ደግሞ ሌሎችን ስታጋልጥ ራስህም የነሱ አባሪ ተደርገህ ስለምትወሰድ ከጥፋት አታመልጥም። የጀገኑቱ መላ በመምታት ለሚደረገው ማጭበርበር ራሳችንን አናዋርድም ብለው ሌላውን አያጋልጡም። አንዳንዴም ሌሎችን ለማዳን በመሞከር በራሳቸው ላይ ይደፈድፋሉ። በአንጻራዊ ደረጃ ደከም ያሉቱ እዚህ ላይ ዳኝነት መስጠታችን አይደለም ማን ይናገር የነበረ ነውና እዚያው ነበልባል ውስጥ ከነበረው የበለጠ ማን ሊዳኝ ይችላል? ሌሎችንም ራሳቸውንም ያጋልጣሉ። እንዲያ በማድረጋቸው የሌሎችንም የራሳቸውንም ጋር ያስረዝማሉ። ሌሎችን አጋልጠው ርሽናቸው እንዲፋጠን ያስደረጉ ብዙ እስረኞች እስከ 1974-75 ዓመተ ምህረት እንኳን ከእስር ቤት የተወሰዱ በሚስጥር ተገለዋል። ለምሳሌ በአዲስ አበባ፣ በጎንደር፣ በደሴ፣ በጅማ፣ በመቀሌና ሐረር። ቀይ ሽብሩ መላ ሀገሪቱን ይህ ነው ተብሎ ሊገለጽ የማይችል ፍርሃትና በቀላሉ የማይሽር የአእምሮ ቁስል ቁራኛ አድርጓታል። ሽብር የሚለው ቃል አሁን ብዙ ሰው ላይ ፍርሃት ይለቃል። ሽብር ሲባል የሚታያቸው ቀዩ ሽብር ነውና የደረሰው ሞት ቢሉ ሞት አይደለም፣ ህመም ወይ ውርደት ብቻም አይደለም፣ ከዚህ ሁሉ በላይ ነበር። የህዝብን መንፈስና ቅስሙን ሰብሮ ወኔውን ሰልቦ አሜን ብሎ የመታዘዝን ብቻ ከሚያውቅ كجوز فترة درجة على مورد هن تبلو يتدرج مكرا نبر عند سو كأي شبر يتنتعطر وقيوت بالله تشولاينو بلو يصافو اونت نبرو على مو لتقاومو عشافري لمالت يمي كفلوتن واقع لما سايجت قيوت يالله تشون مدامت نبر لبزو جزي بزو عمسان لاي يكي تيربيانكوا كأي شبر كالك يالف نبر يتكاي دبت منغت متنو عرمني عيوين نسو لتالم كميش لووج نبر كيو شبر سترقوم يقف يقديا عرمني عوي قبر السايد يريتا مبتعات اسچفچفا قبتاوي رشنا اسكن هيوات مكبر عباسن بلج لجن بعباس ما هو نجاجت ترددارين ما سراجت فرهاتنا تسفا مقرد نبر نزيعين كلو صوات ومكراي تكبلوت بوستو تككلو ياللفوت ناتشو بامرولاي يكرسون شبر بيانس بيفا اكموال كتبالة بزو عمتات بوالانكوا فزو شمددو يازون تككلن ياسميت لقمقمو يميشلو بشبر وقت موت دنگت كمتا تلق قلقل نبر يبزو اسرنوش ولا جوتشنا بيتسوش راساتشون قبلوال برکاتای ها پاورات یمرز انکبل به مواد راستشون عتفتال. دلچشم یتبای مرز به متتاد متعال. کمی یادن ن برگتم تکثرو به می متاو. به تقویت ن به ترازم جار کم موت. حتی موت یتمرت نبر. دگو گبرسای فلسامی در جبو آمرون یم نیست ن فتنو یم نیکدل نبر. اندام سالکاتشو ماین تو. قدلن بلو انجيلا منوت يميا درقنا يبالت اندي السكايو بهيوة ارزلا يميا قويو نبر قامي يبالت اسلمي السكاي موت قلقل نبر باندكان وين بسام منسوست لجالبا مونا تشوني ايو ولا جوج عندي يلي جواكم سكلون سيكبالي تملكتش الناس وندموان باس سكاكي هوني تالا قدلو منقز يوداتي مزمور اندي التزمر يتقددش اهت اجگراتشون استاو لشاتشون یاسایو اسربیتی آلود لعور الناتی تدربود بجبرسای لامراتشون ساسوتن و تاتوچ یمین کباکبو ولاجوچ وزته یکم سکای لکوامیوچ کیو شبر کموت یکفا ترگوامینو ینبرو کیو شبر چبوانیو گجوچ یسلطان تماتشون لمارکات اسکمن یهل يزقطت درجة ليوردو اندم ميشلو عطاية يولا أولونا ليلو تشن تقومو ودرقطة ينموت يسددو بزوة تشن حفرت على بطاچو تكتوش موران بمنقست كتكتروس مع يمان قدايو تشال تشالو ياهم بايبسو هنو بمنقن يتاچو لموران ينبرون أكبروت عقو الدفو ايوش بربت اقبار سيول هاغريتو لتوو التاونا لتفقو بزو عمتات يمي فجبات قداد عدر سبات
فلا لبلها كعصي የወያኔ ምልምሌ ባድ መላእክተኛ የትግል ጉማን ቆጣጭ የሥርዓት ለውጥ ቀረኛ ትጥቅና አስፈትቶ ወገንን አደዛጂ ከሆነ ጽንፈኛ በፍቅር የማረ በወያኔ ድምርቅነሳል ያስፋፋ ጠላትን አካቶ ወገንን ለይቶ አንገትን ካስደፋ በስብሱን ሰዓት ከውድቀት አድኖ ጥቃት በመሰንዘር ወገንን ካስጠቃ እንደ ባባ ፈር ለብሶ ዘረኛው ነፍስ ዘርቶ ተጠናክሮ ከማየው በዜግነት ግዳጅ ጉሩምቦ ተናነቄ ሞቴን እመርጣለሁ። አዎ እያነሆለለ እንደ ከብት ነዳኝ አላጨበጭብም። ያጭማቴን አደራ አላጎልም። የሻቢያን ለመመረቅ ጥጥረኛን ለማምለክ ህሊና አይኖረኝም። እዋጋለሁ እንጂ ቃል ኪዳን አፍርሼ ለጠባብ ወያኔ መጋጃ አልሆነም። በላ ልበላሃ ኦነጎችን ከግብፅ ሌንጮን ከአሜሪካ እሳትን ከዳያስፖራ ሻቢያን ከኤርትራ ሰራፊውን ፋሽስት ከእስር ነፃ ለቆ ፍኖ ተናፍኖ ኢህአፓን አግቶ በስየል ከርችሞ እናማ ማን ነው ተደማሪው? ማን ነው ተቀናሹ? ከሳደር ባንዳዎች ወይስ ለሀገር ሟቹ? አረ ዲያ ተደማሪው ቀንሰ ተቀናሹን ስደምር የሂሳብ ትርጉሙን ስደት ስታሰላው ተዘቀዘበ ደግሞስ ሁሉንም ያካተተ የሽግግር መንግስት አስቀንጥሮ ጥሎ ጉልቻን መቀየር ዘረኛን መበወዝ ይለኛል ድባሩ ዴ እስቲ መከራከር ጎንደርና ትግራይ የሚለያያቸው ተከዜ ሆኖ ሳለ ያውም በተፈጥሮ የዳር ድንበራቸው ሰው ሰራሽ ድንበር ነው ብለ ያጣጣልከው ያረዝቡ ይውታ በግጃሽ ተገንጥለው የዘር ማጥፋት ወንጀል በልቃይቶች ላይ ሲፈጸምባቸው ወታውን ክደ እንዲያ ያደበሰበስከው የኢኮኖሚ ኢንጂን የድንበር ጥያቄ አላነሱም ያልከው እንዲያ ያለውን ክደት ወን ከአንድ መሪ የምንጠብቀው ነው እኮ። በላ ልበላሃ ኢትዮጵያዊነት ሱስ ነው ብለ ተናገርከው የቃልህ ምስክርነት እውነትነት ካለው ቋራ ለአልበሽር ባድመ ለሻቢያ አሳልፈው መስጠት የመደመርና የፍቅር ውጤት ነው። አረ የተስተዋለ እንዴ በጎሳ መታወቂያ ተርትበ ያሰርከው ኢትዮጵያዊነቱን ፍቅር በገዛ አገሩ ያስተናቀልከው ስለ ፍቅርና የመደመር ጸጋ ሁሌም የምትሰብከው ታዲያ ለምንድን ነው በተግባር ስትገልጸው ፍጹም ተቃራኒ ውጤት የሆነው? አይ አሁን ሳቃሪ እያጥወለወለኝ ባህል የጠመቀውን በግድ የጋትከኝ። እንግዲህ አገር ስታቃስት አብዮት አርግዛ አድኑኝ ስትለን ዜጋዋን ተማጽና እንዴት አስጨኩረን ተዘረኛ ወያኔ በባዕዳን ስራ ብትትኗ ይውጣ። ስለዚህ ወገኔ የትንግርተኛው ሰላይ ዛሩ ተጋብቶብን ቆሌው ሳይለያየን ኢትዮጵያን ከምናጣት በአይናችን እያየን በስልት ተደራጅተን አገር ወዳድ ሁሉ ኢህአፓን ወግነን የተዳከመውን አመጽ አጠራጥለን ሳንውል ሳናደር ዛሬ ተደራጅተን የባዕዳንን ተንኮል የዘረኛን ክደት እቃኑን አስቀርተን በአራቱም አቅጣጫ ሆ ብለን እንስመም የአመጽ ክንዳችንን በአንድነት ሰንዝረን ጠላትን በማውደም እንዳባራ ቡነን ዳግም ነፍስ ላይ ዘላ እንደባብ ቀጥቅጠን ያን ድና ለሁሌም ቀብረነው እንረፍ ሰንኮፉን ነቃቅለን የጠላት ሴራ ትግላችንና ድላችንን አይገታውም።